voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችው የሐምሌ 7 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት ሦስተኛው የገንዘብ ለልማት ጉባኤ በአዲስ አበባ በመካሄድ ላይ ነው። ድህነትን በመቀነስ ያተኩሩ ውይይቶች እየተከናወኑ ነው። ዝርዝሩን እናቀርባለን።
Make no mistake, today's least developed countries firmly intend to have graduated out of this status.
የዛሬዎቹ አዳጊ ሀገሮች በ2030 ዓመተ ምህረት በሚያበቃው ዘላቂ የልማት ግቦችን ተግባራዊ የማድረጊያ ጊዜ ውስጥ ከዚህ የድህነት ሁኔታ እንደሚወጡ ቁርጠኛ እድል እንዳላቸው አትጠራጠሩ።
በመክፈቻው ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። ዝርዝሩን ይዘናል። ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ስጋት ማንዣበቡን አንድ የረድኤት ድርጅት አሳስቧል። በትናንትናው ዕለት የጀመርነው በፕሬዚዳንት ባራክ ኦባማ የአፍሪካ ጉዞ ላይ ከአድማጮች ለተሰበሰቡ ጥያቄዎች የባለሙያ ምላሽ እናቀርባለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በርካታ ዓመታት ከዘለቀ ዲፕሎማሲያዊ ጥረት፣ ሁለት ዓመታት ከጠየቀ ከፍተኛ ድርድር በኋላ ኢራንና ስድስቱ የዓለም ሀያላን አገሮች ዛሬ ቬና ላይ ቴህራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ያቺ ሀገር የተጣለባትን ማዕቀብ የሚያነሳ ስምምነት አጽድቀዋል። በርካታ ቀነ ገደቦች ለታለሙት ፍሬ ሳይበቁ በተደጋጋሚ ሲራዘሙ ከቆዩ በኋላ በመጨረሻ በተደረሰው በዚህ ስምምነት መሰረት ኢራን የኒውክሌር ቦምብ ለመስራት የሚያስችላትን የአቶሚክ ቅመማ መርሃ ግብሯን በማቋረጥ በምላሹ በተባበሩት መንግስታትና በተናጠል አገሮች የጣሉባትን የምጣኔ ሀብቷን ያንኮታኮተውና ከዓለም የነጠላት ማዕቀብ ይነሳላታል ተብሏል። በተጨማሪም በስምምነቱ መሰረት ቴህራን የኒውክሌር ቅመማ ጣቢያዎቿን ለጥብቅ ፍተሻ ክፍት እንደምታደርግ ተጠቁሟል። ታሪካዊ መሆኑ የተነገረለት ይህ ስምምነት 12 ዓመታት ለዘለቀው የዲፕሎማሲ ፍጥጫና አልፎ ተርፎም አንድ ቀን በመካከለኛው ምስራቅ አዲስና የከፋ ግጭት እንዳይቀሰቀስ ጭምር የሚል ስጋት ደቅኖ ለቆየው ቀውስ ምላሽ ይሆናል የሚል ተስፋ ተጥሎበታል። ይሁንና በተግባር ሊውል የሚችለው በቴህራንና በዋሽንግተን በየሀገሮቹ የሚጠብቁትን አያሌ የፖለቲካ ፈተናዎች ማለፍ ሲችል እንደሆነም ተጠቁሟል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር የተደረሰውን ይህን ስምምነት ያቺ ሀገር የኒውክሌር መሳሪያ ቃታ እንዳትይዝ በመከላከል ያለምን ሁኔታ ካሁኑ የተሻለ እንዲሆን የሚረዳ ነው በማለት አድናቆታቸውን ገልጸዋል። ዩናይትድ ስቴትስ ከዓለም አቀፍ አጋሮቿ ጋር ሆና ለበርካታ ዓመታት በጠላትነት ሁኔታ እውን ሊሆን ያልቻለውን እውን አድርጋለች። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል የሚያስችል ዘላቂ ዓለም አቀፍ ውል ከኢራን ጋር ደርሳለች ብለዋል። ፕሬዚደንቱ ምክትል ፕሬዚደንታቸው ጆ ባይደን ከጎናቸው ሆነው በሰጡት መግለጫ ከኢራን ጋር የተደረሰው ውል የአሜሪካ ዲፕሎማሲ የኒውክሌር መሳሪያ መስፋፋት በማስቆም ለመካከለኛው ምስራቅ ብሎም ለዓለም የሰላምና ደህንነትን የሚያስገኝ ለውጥ ለማምጣት እንደሚጠቅም አይነተኛ ምሳሌ ነው ብለዋል። የዩናይትድ ስቴትስ ኮንግረስ አባላት ደግሞ ከወዲሁ ለዚህ ታሪካዊ ውል የሰጡት ምላሽ በአመዛኙ በፓርቲ መስመር የተከፈለ ነው። ዲሞክራት አባላት ጥንቃቄ ያልተለየው ተስፋን የያዘ አስተያየት ሲሰጡ፣ ሪፑብሊካኖች በበኩላቸው ዩናይትድ ስቴትስ ውሉ እንዲፈረም ብላ ከመጠን ያለ ስምምነት ውስጥ ሳትገባ አልቀረችም የሚሉ ጥያቄዎችን እያነሱ ናቸው። እስራኤል በበኩሏ ዓለም አቀፉን ስምምነት አውግዘዋለች። ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የከፋ ታሪካዊ ስህተት ብለውታል። በሌሎች የዓለም ዜናዎች የሶማሊያ መንግስት ኬንያ ላይ በሄጉ ዓለም አቀፍ የፍትህ ፍርድ ቤት ክስ መስርቷል። ክሱ ሁለቱ ሀገሮች በህንድ ውቅያኖስ የባህር ክልል ጭቅጭቃቸው ጉዳይ ላይ ያተኮረ እንደሆነ ነው የተነገረው። በዚህም መሰረት ኬንያ የነዳጅ ኩባንያዎች ባህር ውስጥ ጋዝና ነዳጅ ፍለጋ እንዲያካሂዱ ፈቅዳ የባህር ክልሌ ላይ ጥሰት ፈጽማብኛለች ስትል ሶማሊያ መክሰሷ ታውቋል። በመጨረሻም በዕዳ የደቀቀችው ግሪክና አጎራባቾቿ የአውሮፓ ሀገሮች ያቺን ሀገር ከመንኮታኮት እንድትድን ለሶስተኛ ጊዜ ሊደርሱላት ስምምነት ባደረጉ በጥቂት ሰዓታት ውስጥ ትናንት የዓለም የአክሲዮን ገበያ ደርቶ ውሏል። የዩናይትድ ስቴትስ አክሲዮኖች ዋጋ ከአንድ ከመቶ በላይ ሲጨምር፣ የአውሮፓና የእስያ ገበያ ላይም ተመሳሳይ መነቃቃት ተስተውሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በማደግ ላይ ያሉ ሀገሮች በ15 ዓመታት ጊዜ ውስጥ ካሉበት የድህነት ኑሮ ለመውጣት ጠንካራ እቅዶችና ብርቱ ፍላጎት እንዳላቸው የኢትዮጵያው ጠቅላይ ሚኒስትር ገለጹ። ሶስተኛው የገንዘብ ለልማት ጉባኤ ለመካፈል ወደ ኢትዮጵያ ያመሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተሳታፊዎቹ ይጸድቃል ተብሎ የሚጠበቀው የአዲስ አበባ የተግባር አጀንዳ በሚቀጥሉት ዓመታት የተቀመጡ የልማት መርሃ ግብሮችን ለመተግበር በትክክለኛው ጎዳና ያስገባናል ብለዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ድርሶናል።
አዲስ አበባ በሚገኘው በተባበሩት መንግስታት የስብሰባ ማዕከል ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬ ረፋዱ ላይ ሲከፈት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባደረጉት ንግግር ከ2015 በኋላ ተግባራዊ ይደረጋል ተብሎ የታቀደው የቀጣይ ልማት አጀንዳን በተመለከተ አንዳንዶች ከአቅም በላይ የሆነ እቅድ ነው የሚሉትን እንደማይቀበሉ ገልጸዋል። በእሳቸው አባባል ይህ አጀንዳ ወይንም እቅድ በሽግግር ላይ ለምትገኘው ዓለማችን ትክክለኛው ነው። በታሪክ ለመጀመሪያ ጊዜ ድህነትን እስከ መጨረሻው ከዓለም ገጽ ለማጥፋት የሚችል አቅም ላካበተው ዓለም ትክክለኛው አጀንዳ ይሄ ነው ያሉት አቶ ኃይለማርያም አዳጊ አገሮች የሚባሉትም ከአስከፊ ድህነት ለመውጣት ያላቸውን ቁርጠኝነት አስረግጠው ተናግረዋል።
Make no mistake, today's least developed countries firmly intend to have graduated out of this status.
የዛሬዎቹ አዳጊ አገሮች በ2030 ዓመተ ምህረት በሚያበቃው ዘላቂ የልማት ግቦችን ተግባራዊ የማድረጊያ ጊዜ ውስጥ ከዚህ የድህነት ሁኔታ እንደሚወጡ ቁርጠኛ እድል እንዳላቸው አትጠራጠሩ። ራሳችንን መቻል እንፈልጋለን። ልማታችንን በራሳችን ገንዘብ ማካሄድ እንፈልጋለን። ከዚህ የድህነት አኗኗርም ለመውጣት እንፈልጋለን። ይህን በአእምሮ ይዤ ነው ይህ ጉባኤ የበለጸጉ አገሮች ቢያንስ ኦፊሴላዊ ድጋፍን 50% አዳጊ ሀገሮችን በማገዝ ላይ እንዲያውሉት መንገድ ይፈልጋል የሚል ተስፋ አለኝም ብለው። እነዚህ የበለጸጉ አገሮች ከብሔራዊ ገቢያቸው ቢያንስ 2% የሚሆነውን ለአዳጊ ሀገሮች ለመለገስ የገቡትንም ቃል ተግባራዊ እንዲያደርጉ እንጠብቃለን።
የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ባደረጉት ንግግር የእነዚህ አዳጊ ሀገሮች ከዚህ ድህነት ለመውጣት የሚያደርጉት ጥረት በበለጸገው የዓለም ክፍልም መደገፍ እንዳለበት ያስገነዝባሉ። ለቀጣይ ወይም ለዘላቂ ልማት የሚያስፈልገው የገንዘብ መጠን ከፍተኛ መሆኑን ያወሱት ባንኪሙን ይህን ፈተና ግን መወጣት ይቻላል ይሉና የአዲስ አበባውን የተግባር አጀንዳ በማጽደቅ ወደ ዘላቂ ልማት ለመሸጋገር ከፍተኛ እርምጃ እንደሚወሰድ ገልጸዋል።
This conference is a starting point for a new era of cooperation and global.
ይህ ጉባኤ የትብብር ዘመንና ዓለም አቀፋዊ መደጋገፍ የሚጀምር ነጥብ ነው። የአዲስ አበባን የተግባር አጀንዳ በማጽደቅ ዘላቂነት ወዳለው ልማት ለመግባት የምናደርገው ጉዞ ወሳኝ እርምጃ እየወሰድን ነው። አጀንዳው በጣም ሰፊ የሆነ ፋይናንስን የማሰባሰብ ማዕቀፍ ያቀርባል። የድህረ 2015 የልማት አጀንዳ ተግባራዊ ለማድረግ በትክክለኛ ጎዳና ያስገባናል። እናም ዘላቂ ወደሆኑት የልማት ግቦች ይወስደናል።
በ15 ዓመታት ውስጥ ከዓለማችን ገጽ አስከፊ ድህነትን ጠራርጎ ለማጥፋት እንደሚቻል አጽንኦት ሰጥተው የተናገሩት ሌላው የመክፈቻ ንግግር አድራጊ የዓለም ባንክ ቡድን ፕሬዚዳንት ጂን ያንኪን ነበሩ። እሳቸው እንደሚሉት በከፊልም ቢሆን ለዚህ ጠንካራ እምነታቸው መሠረቱ ባለፉት 2 አስርተ ዓመታት ውስጥ ዓለም ድህነትን በማጥፋት ረገድ ያስገኘችው ፍሬ እንደሆነ ያስረዳሉ።
Many question whether it's possible to end extreme poverty in just 15 years.
በ15 ዓመታት ውስጥ ብቻ የከፋ ድህነትን ለማስወገድ ይቻል እንደሆነ ብዙዎች ይጠራጠራሉ። ግን ይህ ይሆን ዘንድ አብረን የምንሰራ ከሆነ የሚቻል ብቻ ሳይሆን በእጃችን ያለ እውነታ እንደሆነ ብርቱ እምነቴ ነው። በራስ የመተማመን ምንጩ በከፊል ባለፉት 25 ዓመታት የተደረገው ከፍተኛ ግስጋሴ ውጤት ነው።
ይህ ዓለም አቀፍ ጉባኤ ለሚከተሉት 3 ቀናት የሚቀጥላል። በእነዚህ ቀናት ውስጥ አስከፊ ድህነትን ከዓለም ለማስወገድ በተለያዩ መስኮች የተለያዩ ዓለም አቀፍ ትብብሮች የሚቀናጁበትን ወይንም የሚፈጠሩበትን ዘዴዎች ያፈላልጋል። ይህ ፋይናንስ ለልማት ዓለም አቀፍ ጉባኤ 3ኛው ሲሆን ከ5000 በላይ የጉባኤ ተሳታፊዎች አዲስ አበባ እንደገቡ ይነገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ስጋት ማንዣበቡን ኦክስፋም የሚባለው የረድኤት ድርጅት አሳስቧል። ሁኔታው በሀገሪቱ የቀጠለው የእርስ በርስ ግጭት መዘዝ ያስከተለው ተጨማሪ የሰብአዊ ቀውስ ዋቢ ነው ሲል ድርጅቱ አመልክቷል። ጌብ ጀስሎ ከናይሮቢ ላከው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ወር 33 ሰው በኮሌራ ሞተዋል። በአጠቃላይ 790 ሰው በኮሌራ መያዙ ተረጋግጧል። ወረርሽኙ የተቀሰቀሰው ጁባ ውስጥ ተፈናቃዮች በሚኖሩበት የተጨናነቀና ጽዳት በእጅጉ የጎደለው መጠለያ ሰፈር ውስጥ መሆኑ ተገልጿል። ይሁን እንጂ እየተካሄደ ያለው የእርስ በርስ ብጥብጥ የፈጠረው የምጣኔ ሀብት መዳከም ሁኔታ የኮሌራውን መስፋፋትና ስር መስደድ ያባባሰው መሆኑን የሀገሪቱ የኦክስፋም ዳይሬክተር ዝላትኮ ጌጅክ አስታውቀዋል።
የውሃ የምግብና የሸቀጦች ዋጋ እጅግ በጣም ንሯል። ሰው የዕለት ጉርሱን ማግኘቱን ብቻ እያየ ስለ ንጹሕ ውሃ መጨነቁን ትቷል። ይህንን የሚያደርጉት ግድ ስለሆነባቸው ነው።
ደቡብ ሱዳን ውስጥ ላለፈው አንድ ዓመት ተኩል በላይ ለሆነ ጊዜ እየተካሄደ ያለው ብጥብጥ ለሀገሪቱ ምጣኔ ሀብት ቁልፍ ግብዓት ያስገኝ የነበረውን የከርሰ ምድሩን ዘይት ምርት እንዲረበሽ አድርጎታል። አሁን ንጹሕ ውሃ ጁባ ከተማ ውስጥ ማግኘት የሚቻለው ከግል አቅራቢዎች መሆኑንና የነዳጅ ዋጋ መጨመሩ በሸማቹ ላይ ሁሉም ሸቀጥ እንዲንር ማድረጉን የኦክስፋሙ ዳይሬክተር ጌጅክ አመልክተዋል።
አብዝቶ የተጎዱት በጁባ ዙሪያ የሚገኙ በጣም የደህዩት መንደሮች ናቸው። አንዳንድ ቤተሰቦች ንጹሕ ውሃ ለመግዛት አቅም ስለሌላቸው ያገኙትን ውሃ ለመጠጣት ይገደዳሉ። አንዳንድም የነጭ አባይን ውሃ ከጅረቱ በቀጥታ ይጠጡታል።
ለብክለት በተጋለጠ ውሃና ምግብ በቀላሉ የሚተላለፈው ኮሌራ በሕክምና የሚድን ቢሆንም ገዳይና በቀላሉ የሚሰራጭ እንደሆነ ይታወቃል። በእርግጥ ይህንን ደቡብ ሱዳን ውስጥ የተቀሰቀሰ ወረርሽኝ ለጊዜው በረድኤት ድርጅቶችና በሀገሪቱ የጤና ጥበቃ ሚኒስቴር ርብርብ መቆጣጠር ቢቻልም የንጹሕ ውሃ አቅርቦትና የጤና መሠረተ ልማቱ መጠናከር ተመላላሽ ወረርሽኞችን በዘላቂነት ለመቆጣጠር የሚያስችል ብቸኛው መንገድ መሆኑን የኦክስፋሙ ጌጅክ አሳስበዋል።
የመጨረሻው የምሽቱ ዝግጅት በውይይት ላይ ነው የሚሆነው። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉዞ ላይ ያተኮረ ነው። የሚስተር ኦባማ ጉዞ ላይ በርካታ አድማጮቻችን የተቃውሞም የድጋፍም አስተያየቶቻቸውን ልከውልናል። ጥያቄዎችም ያቀረቡ ጥቂት አይደሉም። ጥያቄዎቹንና አስተያየቶቹን ለባለሙያ አቅርበን አስተያየት እናሰጥባቸዋለን። እንግዳችን በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና የሕገ መንግሥት መምህር እንዲሁም የሕግ ጠበቃ አለማየሁ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው የዛሬውን ተከታይ ክፍል ይዛ ትቀርባለች። ከባልደረባዋ ከአዲሱ አበበ ጋር በመሆን ነው ውይይቱን ያሰናዳችው።
ሰላም ለአሜሪካ ድምጽ ሬዲዮ ፕሮግራም አዘጋጆች። ዛሬ የፕሬዚደንት ኦባማ ጉዞ ወደ ኢትዮጵያ የኢትዮጵያን መንግስት ደጋፊነት ያሳያል የሚለው ነገር ስላልገባኝ ነው። ኢትዮጵያ ከአሜሪካ ድጋፍ ምታገኝ መሆኑን አምባሳደሯ የኢትዮጵያ የፖለቲካ አካሄድ ሁልጊዜም የሰመረ ነው፣ ትክክል ነው ብሎ ኦልሬዲ ከምርጫው በፊት ያረጋገጡት ስለሆነ የኦባማ ጉዞ የኢትዮጵያ መንግስት ደጋፊነት አስመስሎ መታየቱ እኔ ግራ የገባኝ ይመስለኛል። ትክክለኛው የእኔ ግምት ባለፈው ጊዜ ቻይና መንግስት ጥቃን ጎብኝተው ስለነበረ ያንን ካውንተር አክሽን ማድረጋቸው ይመስለኛል። ምክንያቱም አፍሪካ በቻይና መንጋጋ ውስጥ እንዳትገባ በሚል ይመስለኛል። እና የኦባማ መሄድ እኔ የኢትዮጵያ መንግስት መደገፍ አይመስለኝም። እንዲያውም በተቃዋሚ ፓርቲዎች የማግኘትና ቅሬታቸውን ለማሰማት እድል ይሰጣል ብዬ ነው የማስበው።
ሌላ ደግሞ ጥያቄ አለ እዚህ ጋር አቶ ምግባሩ መሰረት ይሰሙኛል? ፕሮፌሰር
እንዴ በደንብ እሰማለሁ።
እሺ፣ ምን ብለዋል በኢሜይል በላኩልን መልእክት? አሜሪካ ቀድሞውኑ ኮሚኒስት አመለካከት የነበራቸው የህወሓት መሪዎች በቻይና ስር ሙሉ በሙሉ ይገባሉ ብሎ ስለሚፈራ በኢትዮጵያ ያለውን ሰብአዊ መብት መረገጥ ትኩረቱ ሊሆን አይችልም ብዬ አምናለሁ። በዚህ ላይ የእርስዎን አመለካከት ቢገልጡልን ይላል። እና የቻይና አፍሪካ ውስጥ በተለይም ኢትዮጵያ ውስጥ ሙሉ በሙሉ መግባት አሜሪካን አያሳስባትም ወይ? አንድ እሱ ነው። ሌላው እኚሁ ቀደም ያሉት ጥያቄ ደግሞ አጋጣሚው እንደውም ጥሩ ነው፣ ፕሬዚደንት ኦባማ እዛ ከሄዱ ተቃዋሚዎችንም ሊያገኙ ይችላሉ ብለዋል። ተቃዋሚዎች ደግሞ ኢትዮጵያ ውስጥ ያሉ የፖለቲካ ተቃዋሚዎች 100% ገዢው ፓርቲ ምርጫ ባሸነፈበት ሰዓት ባይመጡ ደስ ይለናል፣ ከመጡ ደግሞ አናግሩን ብለው ደብዳቤ አስገብተዋል። በዚህ ሁለቱ ላይ እስቲ የቻይና ጉዳይ የተቃዋሚዎችን ማግኘት ላይ
መደገፋቸው አስተያየቶች ናቸው። ምንም እንከን አይወጣላቸውም። ለእኔ የኦባማ መሄድ ሳይሆን ወይም ኦባማ ካሉት ሰዎች ጋር መቆም ሳይሆን ምንድን ነው የሚያደርገው፣ ምን አይነት እርምጃ ወስደ ምን አይነት ነገሮችን ያደርጋል ነው። ለምሳሌ አሁን ባለፈው ወር በወጣው የአሜሪካ ሰብአዊ መብቶች ስንተና ላይ ብዙ የተጠቀሱ ነገሮች አሉ። የመናገር መብት በሰፊው ይገፈፋል። የፖለቲካ ክሶች ተቃዋሚዎች ላለ አግባብ ይመሰረታሉ። ሰቆቃና ህገወጥ ግድያ ይካሄዳል። ምርጫ ይሰረቃል። ጋዜጠኞች፣ ተቃዋሚዎች ይዋከባሉ። የመንቀሳቀስ የሚባል ብዙ ሀተታ አለ። ዝም ብሎ ሄዶ እዛ የሚመጣ ከሆነ ከንቱ ነው፣ ጊዜውን አጠፋ ማለት ነው። ግን እነዚህን ነገሮች አነጋግሮ አትሊስት አንድ ቦታ ላይ ማስደረግ ለማሻሻል ከሞከረ መሄዱ ጠቃሚ ነው ብዬ ነው ማየው። ግን ሄዶ ፎቶግራፍ ተነስቶ ተመለሰ ቢባል አዝናለሁም፣ ትችቴንም ሰፋ ባለ መንገድ አቀርብበታለሁ። ስለ ቻይና የተጠቀሰው ነገር ህወሓት እያለ ራሱን የሚጠራው ድርጅት አገዛዝ ላይ ሆኖ ከነሱ ጋር ሆኖ የመሳሰሉትን ነገሮች ወደዛ ሄዶ አሜሪካ ብትቀየም እዛ ሄዶ ይሆናሉ፣ ይሄ እኔ አላምንበትም። ምክንያቱም አሁን አስተዳደሩ ራሱ የሚባለው ራሱን የሚያስተዳድረው አሜሪካ በምትሰጠው ገንዘብ ነው። ማለትም እንዲህ የተረጋገጠ ነው፣ 60% መንቀሳቀሻው በስጦታ የሚመጣ ገንዘብ ነው። ስለዚህ ራሱን ማቆም የሚችላለ ቻይና ያንን ያህል ሰጥታ ልታንቀሳቀሳችን። ቻይናዎች የራሳቸውን ጥቅም ነው የሚፈልጉት፣ ልክ እንደ አሜሪካኖች ሀገር ውስጥ የሚያደርጉት ነገር የኢትዮጵያን ህዝብ እንደግፋለን ብለው ሳይሆን ኢትዮጵያ ውስጥ እግራቸውን ተክለው ወደፊት የሚመጣውን ነገር ለራሳቸው ጥቅም ለማዋል ነው። ስለዚህ ይሄ የማስፈራራት ባይሆን ወደ ቻይና እንሄዳለን እንደዚህ የሚለውን ነገር እኔ አላምንም። ሁለት ቦታ ለመጫወት የምትደረግ ነገር ናት ብዬ ነው። ወደፊትም በገሃድ የሚታይ ነገር ነው። ስለዚህ ምንም እዚህ ላይ አከራካሪ ነገር አለ ብያለሁ።
ሌሎች ጥያቄዎችም እናያለን። ግን ፕሮፌሰር አል አንድ ተደጋጋሚ የሚነሳ ጥያቄ፣ በመሰረቱ የአሜሪካ ፖሊሲ አንድ ነው። ዊንዲ ሸርማን ከፍተኛ ስልጣን ያላቸው ሰው ናቸው። የተናገሩት ነገር ፕሬዚዳንት ኦባማ የሚቃወሙት ነው ለማለት ያስቸግራል። እሱ ብቻ አይደለም፣ ሂለሪ ክሊንተን የአሁኗ ፕሬዚዳንታዊ ተወዳዳሪ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ኢትዮጵያ ሄደው መጥተዋል። የእሳቸው አቋም የፕሬዚዳንት ኦባማ አቋም ነው ማለት ስህተት የሚሆን አይመስለኝም። እና ምን አዲስ ነገር አለ ኢትዮጵያ የሚያስኬድ የሚለውን ነገር ብዙዎች ያጠናክረው ይጠይቃሉ። እና ይሄንንም አብረው ግምት ውስጥ እንዲያስገቡ ፈልጋለሁ። ግን ከዚሁ ጋር የሚሄዱ የአድማጭ ጥያቄዎች አሉና አንድ ሁለቱን ተርታውን ላሰማዎት።
እሺ ስትሊንግ ቪዎች ሰላም እናንተ ሆን ለጥያቄው ምላሽ እንሰጣለን ብላችኋል። አዎ እኔ ሀገሬ ላይ ኢትዮጵያ ላይ ዲሞክራሲ አለ። ዲሞክራሲው ግን ተመጣጣኝ እንዳልሆነ አውቃለሁኝ። ተመጣጣኝ አይደለም። ኪራይ ሰብሳቢ የበዛበት ሆኗል። መንግስትም ከቁጥር ውጭ ሆኖበታል። ግን አሜሪካ ውስጥ ሰብአዊ መብት የሚከበርበት ነው ወይ? ጋዜጠኞች ነጻነት አላቸው ወይ? የኢትዮጵያ ጋዜጠኞች የኢትዮጵያ ንትኖች ሲባል ሰማለሁኝ። አዎ ሀገሬ ላይ ረገጣ አለ። የለም አይደለም። አውሮፓ ውስጥም አለ፣ አሜሪካ ውስጥም አለ። ግን ይህን ሁሉ ሲያካታችሁ ጠይቁልኝ። አመሰግናለሁ። ታሪኩ ነኝ።
ደህና ይስጥልን ቪኦኤ፣ ለጥያቄ ያለ የፕሮግራም ጥያቄ ለማቅረብ ፈልጌ ነው። ጥያቄም ለፕሮፌሰር አለማየሁ ነው። ፕሮፌሰር አለማየሁ ፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ የሚቃወሙ መሆኑን ከተለያዩ ጽሁፎቻቸው አይቻለሁ። እኔ ጠይቅ የፈለግኩት የፕሬዚዳንት ኦባማ ልዩ የሆነበት ምክንያት አልገባኝም። እንደሚታወቀው የአውሮፓ ህብረት መሪው፣ የጀርመን፣ የጃፓን፣ የፈረንሳይ፣ የእንግሊዝ መሪዎች ኢትዮጵያን ጎብኝተዋል። ዲሞክራሲያን መንግስታት መሪዎች ናቸው። እነሱ ላይ ብዙ መጮጮህ አልነበረም። አሁን መጮጮህ ለምን እንደመጣ አልገባኝም።
ቀደም ያለው ጥያቄ ደግሞ አሜሪካም ፍጹም ዲሞክራሲ የላትም፣ መብት ይጣሳል፣ የኢትዮጵያ ገኖ የሚነገርበት ምክንያት ምንድን ነው? ከህግ አንጻር ምናልባት ፕሮፌሰር አል ይሄንንም ቢያስረዱን።
እሺ ከሱ ልጀምር። እርግጥ ነው አሜሪካ ውስጥ ብዙ የሰብአዊ መብት ይጣሳሉ። እኔ ራሴ በጥብቅና እንኳን ብዙ የማያቸው ነገሮች አሉ። ብዙ እስረኞች አላግባብ ተፈርዶባቸው የታሰሩ አሉ። ፖሊሶች ህገወጥ በሆነ መንገድ ዜጋዎችን ሲደበድቡ ታይተዋል፣ ይታያሉ። አንደኛ እዚህ ላይ ልጠቅስ የምፈልገው ምንድን ነው፣ አሜሪካን ሀገር ውስጥ ህግ በላይነት አለ። ማናቸውም ተራ ሰው በህግ ፊት ቀርቦ ያለውን ጉዳይ አቅርቦ ፍትህ ሊያገኝ ይችላል። እርግጥ ሀብት ያለው ሰው የበለጠ ሊያገኝ ይችላል። የመሳሰሉትን ነገሮች አሉ። እነሱን ለጊዜው እንተዋቸዋለን። ነገር ግን አንድ ሰው የፈለገውን ነገር መናገር ይችላል። እኔ ለምሳሌ ፕሬዚዳንቱን በጽሁፍ ከፍ ባለ ደረጃ ነቅፌያቸዋለሁ፣ ግን ፕሬዚዳንቱ እኔ ሊናገሩኝ አይችሉም። ምክንያቱም ህገ መንግስቱ ሙሉ መብት ስለሚሰጠኝ ፕሬዚዳንቱንም ሆነ አሁን ወንዲ ሸርማን ላይ ከፍ ያለ ነቀፌታ ጽፌ ያለው፣ ሱዛን ራይስ በሁሉም ላይ ጽፌ ያለ። ማንም ሰው መብቴን ሊነካ አይችልም። መብቴንም ቢነካ በፍርድ መብቴን ለማስጠበቅ እችላለሁ። ስለዚህ አሜሪካን ውስጥ ብዙ ብዙ ችግሮች አሉ። አሜሪካን ውስጥ ጉድለት አለና ኢትዮጵያ ውስጥ ያለው ከፍተኛ ጉድለቶችና ጥፋቶች መታየት የለባቸው ወይም መሻሻል የለባቸውም የሚለውን አስተያየት ለእኔ ደካማ ነው ብዬ ነው ማየው።
የሁለተኛው ጥያቄ አንተም የጠቀስከው አለ። ካሁን በፊትም ሂለሪ ክሊንተን ሄደዋል፣ ሌሎችም ሄዳሉ።
በመሰረቱ የአሜሪካ ፖሊሲ አዲስ አይደለም። ፕሬዚዳንቱ ሄደ፣ ውጭ ጉዳይ ሚኒስትሩ ሄደ፣ አሜሪካ ፖሊሲ የአሜሪካ ፖሊሲ ነው። የአሜሪካ ፖሊሲ በኢትዮጵያ ላይ ያለው ፖሊሲ ያልተቀየረ መሆኑን ለብዙ ዓመታት አይተናል ነው የሚሉት ብዙዎቹ። እና
እንግዲህ ይሄ ለእኔ ትንሽ በዚህ ጉዳይ ላይ ብዙ ጊዜ ስለምጠቀም በጽሁፍ ያለው ፖሊሲ እና በስራ ያለው ልዩ ነው። ለምሳሌ በጽሁፍ ላይ የኦባማ ሆነ የክሊንተን ሁሉም በሰብአዊ መብት እናያለን፣ እንደውም ፒለር ሲሏቸዋል የፖሊሲያችን መሰረት ብለው የሚናገሩ ሰብአዊ መብትና ዲሞክራሲን የመሳሰሉ ነገሮችን የሚናገር ነገር ነው። እዚህ ላይ አንድ ነገር መጥቀስ ፈልጋለሁ። ወንዲ ሸርማንም ሆነ እነ ሱዛን ራይስ ሁሉም የሚናገሩትን የኦባማ አስተዳደር ምን ልዩነት ያመጣል አብሮ ሲያዝ ሲጓተት የመጣ ነገር ነው የሚል ነው። ተከታታይነት አለው። ሱዛን ራይስ በክሊንተን ጊዜ የነበረች ሰው ናት። እነ ጌል ስሚት በዛ ጊዜ የነበሩ ሰዎች ናቸው። እነዚህ ሰዎች ናቸው አሁንም አማካሪ ሆነው የሚቀርቡት በኢትዮጵያ ላይ ያለውን ፖሊሲ የሚመሩትም፣ የሚፈጥሩትም፣ የሚቆርጡትም፣ የሚፈልጡትም እነዚህ ስለሆኑ ለዚህ ነው ተከታታይነት ሊኖረው ብዬ ነው ማምነው።
ስለዚህ ቪዎች እንደምን አላችሁ? አነባለሁ ከዚሁ ከአሜሪካ ነው። ጥያቄ ጠይቁ መልስ የሚሰጡ ሰዎች እናቀርባለን ስላላችሁ አንድ ጥያቄ ልጠይቅ ፈልጌ ነው። በመሰረቱ ፕሬዚዳንት ኦባማ የአፍሪካ ዲክታተሮችን ቢደግፉም አይፈረድባቸው፣ ምክንያቱም እሳቸውም ከአፍሪካ ዘር ስላለባቸው ነው። ነገር ግን ፕሬዚዳንት ኦባማ ለምንድን ነው ታዲያ በመጀመሪያው ተርማቸው ያልሄዱት እና አሁን ሁለተኛ ለምርጫ ልወዳደርም ብለው ነው ወይ? አመሰግናለሁ።
ውድ የአሜሪካን ድምፅ አዘጋጆች በመጀመሪያ ይሄንን መድረክ ስላዘጋጃችሁ በጣም አመሰግናለሁ። ድሮም ቢሆን የአሜሪካንን የምናውቀው እኮ አሜሪካ ምንጊዜም ቢሆን ኃይል ካለው ወገን ጋር ነው የሚፈለጉት። ለምሳሌ በነ ፊሊፒንስ ፈርዲናንድ ማርቆስ፣ በነ መቦቱ ሴሴኮ እንደውም ደግሞ አሁን ደግሞ ባለፈው ጊዜ ለምሳሌ በቅርብ ጊዜ የሙባረክ እንኳን መንግስት እንደዛ በአሜሪካ ሲረዳ ቆይቶ ምን ብሎ መጨረሻ ላይ ህዝቡ ከዳፍ ያደረገው አሜሪካኖችም ዞር አሉና ኖ ይሄ ሙባረክም መውደቅ አለበት አሉ። ስለዚህ አሁን የፕሬዚዳንት ኦባማ ወደ ኢትዮጵያ መሄድና መጎብኘት ምንጊዜም ቢሆን እነሱ አሜሪካኖች የራሳቸው ጥቅም እስከተጠበቀ ድረስ በምንም አይነት ቢሆን ከዲሞክራሲ ምናምን የሚሉን ነገር ወሬ ነው፣ ምንም እንትን የለውም። ስለዚህ ይሄ ነገር እኛን ሊያስደንቀን ይገባል ወይ? ከሁለቱ መላሾች አንዳቸው ይህንን መልስ ቢሰጡበት ወይ አስተያየት ቢሰጡበት በጣም ደስ ይለኛል። ከአትላንታ
አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቋል። ያለፏችሁን ዝግጅቶች እንደዚሁም በቀጥታ ዝግጅቶቻችንን ለመከታተል ከፈለጋችሁ በድረ ገጻችን voanews.com/አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት። I'm not afraid to die.
This program has come to you from the Voice of America, Washington.